በቅርቡ ከእስር የተፈቱት አቶ በቀለ ገርባ እስር ቤት እያሉ ከአቶ አንዱዓለም አራጌ ጋር የጀመሩትን አንድ የማርቲን ሉተር ኪንግ መጽሐፍ በኦሮምኛና በአማርኛ ቋንቋ ጽፈው አንዱን አሳትመዋል። ሌላኛው ደግሞ ህትመት በመጠባበቅ ላይ ይገኛል ተብሏል። አቶ በቀለ ገርባን ያነጋገረቻቸው ሲሆን ግርማናት ተከታዩን ዘገባ አጠናቅራለች።
የሲቪል መብቶች መከበር ትግል መሪው ዶክተር ማርቲን ሉተር ኪንግ በአሜሪካ ምድር እጅግ በርትቶ የነበረውን የዘር መድሎ በመሩት ሰላማዊ ትግል አሜሪካንን ከጨለማ ወደ ብርሃን ያመጣ ቅርስ አትርፈዋል ተብሎ ይነገርላቸዋል። በየዓመቱም የተወለዱበትና የተገደሉበት ቀን እየተነሳ ይታወስላቸዋል፣ ይዘከራላቸዋል። በቅርቡ ከእስር የተለቀቁት ኢትዮጵያዊው የፖለቲካ ሰውና የሰብአዊ መብት ተሟጋች አቶ በቀለ ገርባ በመጀመሪያው የእስር ጊዜያቸው ከሌላኛው የፖለቲካ ሰውና በአሁን ወቅት በእስር ላይ ከሚገኘው አቶ አንዱዓለም አራጌ ጋራ I have a dream writing and speeches that changed the world የተሰኘውን የማርቲን ሉተር ኪንግን መጽሐፍ በአማርኛና በኦሮምኛ ቋንቋ ለአንባቢ ለማድረስ የትርጉም ስራውን እስር ቤት ውስጥ እንዴት እንደጀመሩት ይናገራሉ።
የማርቲን ሉተር ኪንግ ጽሑፎች በአጋጣሚ ሆነው የገቡት ቃልቲ ማረሚያ ቤት ሳለን መጽሐፎቹ የመጡት ለአንዱዓለም አራጌ ነበረ። እሱን በጋራ እናነብ ነበረ። ካነበብን በኋላ አሁን ያቀድ ላለነው ሰላማዊ ትግል በጣም ሊያግዙ ይችላሉ፣ ረዳ ይችላሉ በሚል ስሌት ተመሳሰል እሱ ወደ አማርኛ ደግሞ ወደ ኦሮምኛ መተርጎም ጀምረን ነበረ። ነገር ግን ሳንጨርስ እኔም ብዙ ወደ ዝዋይ ሲዛወር እሱ እዛ ቀረ። ዝዋይ መሄድ ሁኔታውን ትርጉሜን ያቋረጠብን መጽሐፉ ተወስደብን ነው። መጽሐፉ ከተወሰደብን በኋላ እኔ ሌላ መጽሐፍ አውጥቼ ትርጉሜን ወደ ኦሮምኛ መተርጎሜን ጨረስኩኝ። አጋጣሚ ሆነ ግን አንዱዓለም የተሳካለት አልመሰለኝም። መጽሐፉ ስለተወሰደበት ሳይጨርስ ቀርቷል። ከዛ በኋላ እንደወጣሁ ይህንን መጽሐፍ ለማሳተም ጥረት አድርጌ ሳትሜ ለህዝቡ ሳላደርስ በድጋሚ እንደገና ታሰር ድል አጋጠመኝ።
ለሁለተኛ ጊዜ ከታሰሩም በኋላ በኦሮምኛ ቋንቋ የታተመው መጽሐፋቸው ገበያ ላይ ውሎ የመሰራጨት እክል ግን እንደገጠመው ይገልጻሉ። የመጽሐፉ መተርጎም ባለመወደዱ በይፋ መሰራጨት ሳይችል ቀረም ይላሉ።
ነገር ግን አሁን እንደገና ሊጠይቁኝ የመጡ ሰዎችን አንዳንዳቸውን አንዳንዱን እየሰጠው በህዝብ እጅ እንዲገባ ለማድረግ ጥረት አድርጌያለሁ። ሁለተኛው አንዱዓለም ያልጨረሰውን በአማርኛ ተርጉሜ ለመጨረስ ሞክሬያለሁ። ነገር ግን ይህም አንዱ ምዕራፍ እንደቀረ የማረሚያ ቤት ኃላፊዎች መጽሐፉን ወሰዱብኝ፣ ሳይመልሱልኝ ቀሩ። ስለዚህ አሁንም መጽሐፉ በድጋሚ ስለተወሰደ ያንን ሊጨርስ አልቻልኩም። ለማንኛውም ግን አሁን መጽሐፉን አግኝቼ ለማጠናቀቅ ሙከራ እያደረግኩኝ አንባቢዎች ደሳለ የሚል እምነት አለን።
አቶ በቀለ አሁንም ማርቲን ሉተር ኪንግ የጻፏቸውን መጽሐፍት ተርጉመው አንባቢ እጅ እንዲደርስ ጥረታቸውን ቀጥለዋል።
ከዚያ በኋላ ደግሞ ሌላ መጽሐፍ አምስት መጽሐፍት አንዱ ሲሱ ራሱ የጻፋቸው ተጋቦች ራቸዎች ፍሪደም የሚል አለ። ሞንቴጎ መሪ ታሪክ የአውቶቡስ አለመሳፈር አድማ ለአንድ ቀን ተጀምሮ ለ381 ቀናት የቆየ እንዴት አድርገው በዚያ ውስጥ በጥላት ታግለው መብታቸውን እንዳስከበሩ የሚተርክ መጽሐፍ ነው። እሱን መጽሐፍም ተርጉሜያለሁ። ስለ ህዝብ አልቀረብም፣ አሁን ይቀርባል የሚል እምነት አለኝ። ሁለቱንም በአማርኛ ላደርግ እያሰብኩ ነው። አሁንም
ምክንያታቸው ደግሞ ኢትዮጵያ ውስጥ ያለውን የተሳሳተ የፖለቲካ ባህልና አስተሳሰብ ላይ ለውጥ በማምጣት ለመቀየር እንዲረዳ ነው ብለዋል።
እንግዲህ በዚህ ሀገር ውስጥ ያለው የፖለቲካ ባህል ምን አይነት እንደሆነ ይታወቃል። አንዱን እያጠፋ ህይወት እየገደለ ወንገደለ እንደ ትልቅ ዝና እያወራ ይህን ያህል ተጉቻለሁ፣ ይህን ያህል ተሰውቶብኛል እየተባለ እየተነገረ እየተገዳደልን ስልጣን ስንቀባበል ህዝቦች ነው። ስለዚህ በጣም የሚጎጭ ነገር ነው፣ መቀጠልም የለበትም የሚል እምነት ነው ያለኝ። ስለዚህ በሰላማዊ መንገድ ስልጣንን ለመቀባበል መብትን ለማስጠበቅ በፍቅርና በእውነት ላይ ብቻ ተመርኩዞ መብት ማግኘት እንደሚቻል ለህዝባችን ለማስረዳት፣ ለማስተማር ይህንንም የትግል ስልት ለማስተዋወቅና የተቻለውን ያህል ከፊት ሆኖ ለመምራት ባለን አላማ መሰረት ነው እንግዲህ ይህንን ለማድረግ የሞከርነው እኔና አንዱዓለም። ግን ስብናችን ላይ ብዙ ለውጥ ያመጣ ወደፊትም ምናልባት ሌሎችም ይህን መጽሐፍ ያመጡ ሰዎችም ብዙ ሊለወጡበት የሚችሉበት መጽሐፍ ናቸው ብለን ነው የምናምነው።
ማርቲን ሉተር ኪንግ እንደ አውሮፓውያን አቆጣጠር በሚያዝያ 4/1968 ቴኔሲ ግዛት ውስጥ በምትገኘው ሜምፊስ ከተማ በነፍሰ ገዳይ በተተኮሰ ጥይት በ39 ዓመት ዕድሜያቸው ነው የተገደሉት። አቶ በቀለ በሰላማዊ የትግል ስልት እንቅስቃሴ ውስጥ የሚገቡ ሰዎች ህይወታቸውንና ኑሯቸውን ለህዝቦች እንደሚከፍሉ ማሳያ ነው ይላሉ።
የሰላማዊ ታጋዮች የሌሎችም የጋንዲን ትምህርት ያለፈበት እጅ ነው፣ በነውጠኞች እጅ ነው የወደቁትና ነገር ግን የበለጠ ሰላማዊ ትግል ሽርም ቢሸርም ከዚህ ሰላማዊ ትግል የማያዋጣ መሆኑን የሚያሳያ እጅ ነው። በህይወታቸው ብዙ በአርአያነታቸው ብዙ ነገሮችን ጥለው አልፏል። በህንድ የምንመለከተው እነዛ ከወጡ በኋላ እንደ ሌሎቹ ሀገሮች የምሬት የመበቃቀል የአሸናፊነትና የተሸናፊነት አንዱ የበላይነት በሌላው የበታችነት ያለቀ ሳይሆን ከዛ በኋላ በወንድማማችነት ስሜት ዛሬ ህንድና እንግሊዝ በጋራ ገበያ ሀገሮች በጣም በወንድማማችነትና በእኩልነት የሚተያዩበት ደረጃ ላይ ያደረሰ ምሬት የሌለው ቂም በቀልን ያላተረፈ ሰላማዊ የሆነ ከዚያ በኋላም ደግሞ ህዝቦች በጠላትነት እንዳይተያዩ ያደረገ ጥሩ ስልት ነው ተብሎ ነው የሚገመተው። ምናልባት አሜሪካን ማርቲን ሉተር ኪንግ በዚህ አይነት ትግሉን መርተው ትግሮች መብታቸው እንዳያገኙ ኖሮ በሌላ መንገድ ቢሆን ኖሮ ከዚህ የባሰ ዛሬ የምናያቸው ነገሮች በከፋ ደረጃ ሊንጸባረቁ ይችሉ እንደነበረ ይታመናል። ሰላማዊ ትግል ማለት መጀመሪያውኑ ራሱ ታጋዩ በሌላ ላይ ጥቃት አይ ማለት ነው እንጂ በእሱ ላይ ጥቃት አይፈጸም ማለት አይደለም። እሱ ለአደጋ እያጋለጠ ለሌሎች እየኖረ ለሌላው መስዋዕት እየሆነ ነገር ግን ሌላውን ከማጥፋትና ሌላውን ከመጉዳት ከመግደል ይታቀባል። ለዚህም ደግሞ የቆረጠ ነው ማለት ነው እንጂ ራሱ ላይ አደጋ አይደርስም ማለት አይደለም።
አቶ በቀለ የተረጎሙትን መጽሐፍ ባነበቡና ባላነበቡ ሰዎች መካከል ከፍተኛ የባህሪ ለውጥ እንዳዩ ይናገራሉ።
እጅግ በጣም አስከፊ፣ እጅግ በጣም ጥቃት እየተሰነዘረባቸው እንኳን ታጋሽነትን፣ ብዙ አስተዋይነትን፣ ብዙ አርቆ አሳቢነትን፣ ለሌሎች መኖርን፣ አርአያ መሆንን ተከትለው የሚሄዱ ሰዎችን ነው የምመለከተው። በሀገር መሪዎች ደረጃም፣ በቤተክርስቲያን መሪዎች፣ በሃይማኖት መሪዎች ደረጃም ያንን መጽሐፍ ያነበቡ ሰዎችና ያላነበቡ ሰዎች መካከል ግልጽ የሆነ ልዩነት እንመለከታለን።
በብዛት በሚሰራጭበት ጊዜ ወደፊት የተሻለ ለውጥ ሊታይ ይችላል የሚል ተስፋ አላቸው አቶ በቀለ ገርባ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።